የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 6 2017 ዓ.ም ዝግጅታችን ጀመረ። በሲዳማ ክልል በአንድ መኖሪያ ቤት ላይ በተነሳ እሳት የሁለት እህትማማቾችና የአንድ ወንድማቸው ህይወት አለፈ።
አደጋው የተከሰተው በቅጽበት ነው፣ ድንገተኛ ነው። የ10 አመቱን ታላቃቸው ጋር ሶስቱንም ልጆቼ ቤት ውስጥ ነበሩ። ሁለቱም ሴቶች የ3 አመት መንታዎች ሲሆኑ አንደኛዋን አስተኝቼ አንደኛዋ ከወንድሟ ጋር እየተጫወተች ነበር የወጣሁት። ወጥቼም ብዙም አልቆየሁም። ጮህት ሰምቼ ስመለስ ቤቴ እየተቃጠለ መሆኑን አየሁ። ልጆቼ ለማዳን ብመኩርም ላተርፋቸው አልቻልኩም። ማአት ነው የደረሰብኝ።
የሰማችኋቸው የማቾቹን አባት አቶ ዲራጎ ብኖራን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ብርቅዬ ዋሊያ አይቤክስ ህልውና አደጋ ውስጥ እንደሚገኝ የዱር እንስሳት ጥበቃ ባለስልጣን አስታውቋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው አስማማው ነው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች አስማማው።
በድጋሚ እንዴት አምሽታችኋል ተመልካቾቻችንና አድማጮቻችን። የሰዓቱን ዜናዎች ወደ እናንተ የማድረሰው አስማማየኑ ነኝ። በቅድሚያም ከዜናዎቻችን መካከል ህወሓት ከፖለቲካዊ እንቅስቃሴ ለሶስት ወር ታገደ፣ ፕሬዚዳንት ትራምፕ የዩክሬን ጦርነት ለማስቆም የዲፕሎማሲ እንቅስቃሴ ጀምሯል፣ እንዲሁም ምስራቅ ኮንጎ ውስጥ በመቶች የተቆጠሩ ህጻናት ተደፍረዋል ሲል ዩኒሴፍ አስታወቀ የሚሉት ከዜናዎቻችን መካከል ናቸው። ወደ ቀዳሚው ዜና አልፋለሁ። እንደ አዲስ ከተመዘገበበት ጊዜ ጀምሮ በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ ተወስኖበት የነበረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ለሶስት ወራት ፖለቲካዊ እንቅስቃሴ እንዳያደርግ መታገዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ዛሬ ባወጣው መግለጫ በተሻሻለው የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት ህወሓት ለቦርዱ ሐምሌ 19 ቀን 2016 ዓ.ም በጻፈው ደብዳቤ መነሻነት በልዩ ሁኔታ የክልላዊ ፓርቲ ምዝገባና የህጋዊ ሰውነት ማረጋገጫ የምስክር ወረቀት ተሰጥቶት እንደነበር አስታውሷል። ከዚያን ጊዜ ጀምሮ በነበሩ ስድስት ወራት ውስጥ በቦርዱ ቅና በታዛቢዎች ፊት ለጠቅላላ ጉባኤ በማድረግ አመራሮቹን ማስመረጽ እንዲሁም ሰነዶችን ከአዋጁ ጋር አጣጥሞ ማጽደቅ ይገባው እንደነበረም ጠቅሷል። ፓርቲው ይህን እንዲያደርግም ቦርዱ በተለያየ ጊዜያት በጻፋቸው ደብዳቤዎች ማሳሰቡን አመልክቷል። ይሁንና ፓርቲው የአዋጁንና የመመሪያዎች ድንጋጌዎችና የቦርዱ ውሳኔዎች በማክበር የጠቅላላ ጉባኤ ሳያካሄድ መተዳደሪያ ደንቡን ሳያጸድቅና አመራሮቹን ሳይመርጥ በሕግ የተሰጠው የስድስት ወር ጊዜ ተጠናቋል ይላል መግለጫው። ስለሆነም ፓርቲው በአዋጅ የተቀመጡ መመሪያዎችን ጥሶ በመገኘቱ ለሶስት ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ መታገዱን አስታውቋል። ፓርቲው እስካሁን በምርጫው ቦርድ ውሳኔ ላይ ያለው ነገር የለም። ፓርቲው ህጋዊ አካሄዶችን ተከትሎ የቦርዱን ውሳኔዎችና ትእዛዞች በማክበር ጠቅላላ ጉባኤ ለማድረግ የሚያስችልን የቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሁፍ ሲያሳውቅ ግን እግዱ እንደሚነሳም ተገልጿል። ፓርቲው በተሰጠው የሶስት ወራት የእግድ ጊዜ ውስጥ የእርምት እርምጃ ሳይወስድ ቢቀር ግን በተቀመጡ አሰራሮች መሰረት የፓርቲው ምዝገባ እንዲሰረዝ ቦርዱ መወሰኑን ተመላክቷል። የታይላንድ ሰራዊት ከማይናማር በህገወጥ መንገድ ሲዘዋወር የተገኙ 260 ሰዎችን መቀበሉን አስታወቀም። ታይላንድ 260 ሰዎችን በህገወጥ አዘዋዋሪ ሰለባዊ ሰዎችን ከማይናማር ተቀብላለች። ከእነዚህ ውስጥ ከግማሽ በላይ የሚሆኑት ኢትዮጵያዊ መሆናቸውም ተገልጿል። የታይላንድ ጦር ባሳለፍነው ሐሙስ ለማጭበርበር ክፍት በሆነው ድንበር አቅራቢያ ማይናማር የጦር ኃይሎ ወደ ሀገራቸው ለመመለስ በተወሰደው ሰፊ እርምጃ ማግኘቱንም ገልጿል። በታይላንድ የወንጀለኞች ቡድን በታይላንድና የማይናማር ድንበር በመቶ ሺዎች የሚቆጠሩ ሰዎችን በህገወጥ መንገድ በማዘዋወር በደቡብ ምስራቅ እስያ በተለይም በህገወጥ የኦንላይን ስራ ላይ በማሰማራት በየዓመቱ በቢሊዮን የሚቆጠር ገንዘብ ገቢ እንደሚያደርጉና እንደሚያስገዷቸው የተባበሩት መንግስታት ድርጅት ገልጿል። የታይላንድ ጦር ባወጣው መግለጫ ቡድኑን የዜጎች ማንነት ካጣራ በኋላ ከ20 ሀገራት የመጡ ሰዎች መኖራቸውን ለማወቅ ተችሏል ያለ ሲሆን ከእነዚህ ውስጥ 138ቱ ኢትዮጵያውያን ናቸው ብሏል። ምንም እንኳን ጎተልኮቹ ለብዙ አመታት ሰርዩ ቆዩ ቢሆንም ቻይናዊ ቷናኝ ዋንግ ጂን ከታፈኑ በኋላ የታይላንድ ባለስልጣናት ባለፈው ወር ጥረታቸውን አድሰዋል። ቷናኝ በኋላ ፖሊስ በማይናማር አግኝቶ ነጻ ወጥቷቸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 3 አመት የተጠጋውን የዩክሬን ጦርነት ለማስቆም የታለመው የዲፕሎማሲ እንቅስቃሴያቸውን ትላንት ሮብ ጀምረዋል። ዩናይትድ ስቴትስ ለዩክሬን ለምታደርግላት ድጋፍ የሚጠበቅባትን የሚመስሉትን ሁኔታዎችንም ዘርዝሯል። ትራምፕ ዋይት ሃውስ ኦቫል ኦፊስ ጽህፈት ቤታቸው እንደ አውሮፓውያን አቆጣጠር በ2022 ሩሲያ በከፈተችው ወረራ ስለተቀሰቀሰው የዩክሬን ጦርነት በሚመለከት ጋዜጠኞች ላቀረቡላቸው ጥያቄ በሰጡት ምላሽ ለምንሰጠው ገንዘብ በምላሹ ጸጥታ እንዲኖር እንፈልጋለን ብለዋል። ለቀድሞ ፕሬዚዳንት ጆ ባይደን ለኬቪ የሚሰጡት ድጋፍ በሚመለከት ገንዘባችን ስንሰጥ በምላሹ በብድር መልክ ጸጥታ ወይም ደግሞ ነዳጅ አሊያም ጋዝ የሚሆን የሆነ ነገር መጠየቅ አለብን ብያቸው ነበርም ብለዋል። የዩናይትድ ስቴትስ ምክር ቤት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ለዩክሬን ወደ 183 ቢሊዮን ዶላር የሚጠጋ ወታደራዊና ወታደራዊ ያልሆነ እርዳታ መፍቀዱን ትላንት ለምክር ቤቱ የቀረበው የቁጥጥር ሪፖርት አመልክቷል። ከተፈቀደው እርዳታ እስካሁን ለዩክሬን ያልተላከው 40 ቢሊዮን ዶላር ብቻ መሆኑን ሪፖርቱ ጠቁሟል። ቀደም ብሎም ማክሰኞ ምሽት ፕሬዚዳንት ትራምፕ ከሩሲያ እስር ቤት የተለቀቁትን አሜሪካዊ መምህር ማርክ ፎግል በዋይት ሃውስ ተቀብለው አነጋግረዋል። ከዚያም በማስከተል ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር በስልክ መነጋገራቸውና ጦርነቱን ለማስቆም ባስቸኳይ ከዩክሬን ፕሬዝዳንት ዜሌንስኪ ጋር ድርድር ለመጀመር መስማማታቸውን ትላንት እኩለ ቀን ላይ ይፋ ማድረጋቸው ይታወቃል። በማስከተልም ምክትል ፕሬዝዳንታቸው ጄዲ ቫንስና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዜሌንስኪ ጋር እንዲነጋገሩ ወደ ሚኒክ ልከዋቸዋል። ሐማስ ከእስራኤል ጋር የተደረሰውን የተኩስ አቁም ስምምነት እንደሚያከብር ቃል ገባ። አክራሪው ሐማስ ከእስራኤል ጋር የደረሰውን የተኩስ አቁም ውል እንደሚያከብር ዛሬ ሐሙስ ቃል ገብቷል። የሆነው ተኩስ አቁም ጥሷል በማለት አንዱ ሌላኛው ወገን የወነጀሉ ባሉበትና ጦርነቱ ሊያገረሽ ይችላል የሚል ስጋት በሚሰማበት በዚህ ወቅት ነው። የሐማስ ቃል አቀባይ አብደላቲፍ አልካኑዋ የጋዛ ተኩስ አቁም ስምምነት እንዲፈርስ አንፈልግም፣ ስለዚህ ማፈጻጸሙን በጥንቃቄ ስራ ላይ እንዲውል ብርቱ ፍላጎት አለን ያሉ ሲሆን ወራሪዋ እስራኤልም ይህንን እንድታረጋግጥ ብሏል። በተጨማሪም ካኑዋ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከፕሬዚዳንት ዶናልድ ትራምፕ የሚሰነዘር የማስፈራራትና የዛቻ ቋንቋ የተኩስ አቁም ስምምነቱን አፈጻጸም አያግዝም ብለዋል። ሐማስ በዚህ ሳምንት መጀመሪያ ላይ እስራኤል በጋዛ የአየር ድብደባ በመፈጸምና እርዳታ እንዳይገባ በመገደብ ስምምነቱን ጥሳለች ሲል የከሰሰ ሲሆን ቡድኑ የሚለቀቁት አጋቾች ለሌላ ጊዜ እንደሚያስተላልፍም ተናግሯል። ትላንት ረቡዕ በእስራኤል ወታደራዊ ተጣባቂዎቿን ከጠራች በኋላ የአገሪቱ መከላከያ ሚኒስትር እስራኤል ካትዝ የትራምፕን ማስጠንቀቂያ ደግመዋል። ካትዝ ሐማስ ታጋጆችን መልቀቅ ካቆመ የተኩስ አቁም አይኖርም፣ ጦርነት ይሆናል ማለት ነው ያሉ ሲሆን ጦርነቱ የበለጠ ጠንካራ እንደሚሆንና ትራምፕ ለጋዛ ያላቸውን ራዕይ እውን ለማድረግ የሚያስችል ይሆናል በማለትም አክለዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የህንዱ ጠቅላይ ሚኒስትር ሞዲ ከትራምፕ ጋር በንግድ ስልታዊ ግንኙነትና በስደት ዙሪያ ይወያያሉ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን ዛሬ ሐሙስ በዋይት ሀውስ ያነጋግራሉ። የኒው ዴልሂ ባለስልጣናት የሞዲ ጉብኝት ከዩናይትድ ስቴትስ ጋር አዲስና ተጨባጭ የሆነ አጋርነትን እንደሚያበስር ያላቸውን ተስፋ ገልጸዋል። ሆኖም ተንታኞች ትራምፕ ቀዳሚ በሚያደርጓቸው እንደ ንግድና ኢሚግሬሽን ጉዳዮችን በተመለከተ አከራካሪ ነጥቦች እንደሚኖሩም ተናግረዋል። ሞዲ ፕሬዚዳንት ዶናልድ ትራምፕ ስልጣን በያዙ ሳምንት ጊዜ ውስጥ ከፕሬዚዳንቱ ጋር እንደሚገናኙ ቀደም ብሎ የተነገረ ሲሆን የህንድ ውጭ ጉዳይ ሚኒስትር ቪክራም ሚሪ ህንድና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው ብለዋል። ዩናይትድ ስቴትስ ከጠንካራዎቹ ዓለም አቀፍ አጋሮቻችን አንዷ ናትም ሲሉም አክለዋል። የዋይት ሀውስ ብሔራዊ ምጣኔ ሀብት ምክር ቤት ዳይሬክተር ኬቨን ሀሴት ሰኞ ዕለት ከሲኤንቢሲ ጋር ባደረጉት ቃለ ምልልስ ህንድ ከውጭ የሚገቡ ምርቶችን የሚገድብ ታሪፍ አላት በማለት ስጋታቸውን ተናግረዋል። በሰደድ እሳት የተጎዳችው ካሊፎርኒያ አሁንም ደግሞ ጎርፍ አስግቷታል። በሰደድ እሳት የተጎዳችው ካሊፎርኒያ ግዛት ከፍተኛ ዝናብና ንፋስ ተከትሎ ሊከሰት ይችላል ለተባለው ጎርፍ በመዘጋጀት ላይ ናት። የአካባቢው ባለስልጣናትና የነፍስ አድን ዋናተኞች ጎርፍን ለመከላከል ነዋሪዎች አሸዋ የተሞሉ ጀንያዎች እንዲወስዱ አሳስበዋል። ይህ በእንዲህ እንዳለ የኦሪገኗ ፖርትላንድ ከተማ አውራ ጎዳናዎች ብዛት ያለው የግግር በረዶ መከላከያ አልብሳለች። በተጨማሪም የኦሪገንና አይዳሆ ግዛት ባለስልጣናት ከዛሬ ሐሙስ ጀምሮ ለሚመጣ የበረዶና የበረዶውን ሽንፍር ለመዘጋጀት የአደጋ ጊዜ መጠለያዎችን አዘጋጅተዋል። የብሔራዊ የአየር ሁኔታ አገልግሎት ደቡባዊ ካሊፎርኒያ በተራሮች ላይ እስከ 6 ኢንች ዝናብ እንዲሁም በባህር ዳርቻ አካባቢዎችና ሸለቆች ደግሞ ዝናብ በብዛት ሊጥል እንደሚችል ተንብየዋል። ዝናቡ ኃይለኛ ዛፎችን ሊጥልና የኤሌክትሪክ መቆራረጥ ሊያስከትል እንደሚችልም ስጋታቸውን ገልጸዋል። በመጨረሻም ምስራቅ ኮንጎ ውስጥ ታጣቂዎች በመቶዎች የሚቆጠሩ ህፃናት ደፍረዋል ተባለም። ካሁን ቀደም ባልታየ ደረጃ ብዛት ያላቸው ልጆች በተዋጊነት መልምሏል ሲልም ዩኒሴፍ አስታውቋል። በማድን ሀብት በከበረ የኮንጎ አካባቢ በቅርብ ሳምንት ውጊያው የተባባሰ ሄደ ሲሆን የተባበሩት መንግስታት የህፃናት መርጃ ድርጅት ይህን ያስታወቀው ዛሬ ሐሙስ ባወጣው መግለጫ ነው። የዩኒሴፍ ዋና ስራ አስኪያጅ ካትሪን ሪሰል ባወጡት መግለጫ በሰሜንና ደቡብ ኬፕ ግዛቶች በግጭቱ በሚሳተፉ ወገኖች በህፃናት ላይ ዘግናኝ ጥቃት እየደረሰ መሆኑን ሪፖርት እየደረሰን ነው ብለው በቅርብ ዓመታት ካየነው ሁሉ እጅግ የከፋ መደፈርና ሌላም ወሲባዊ ጥቃት እየተፈጸመ ነው ብለዋል። እንደ አውሮፓውያን አቆጣጠር ካለፈው ጥር 27 የካቲት 2 በነበሩ ቀናት የጤና ጣቢያዎች 572 የመደፈር ጥቃት ሰለባዎችን መቀበላቸው የተገለጸ ሲሆን ይህ አሃዝም ከዚያ በፊት ከነበረው ሳምንት ከተቀበሏቸው 5 እጥፍ መሆኑ ተመላክቷል። በጤና ተቋማቱ ከታከሙት ውስጥ 170 ህጻናት መሆናቸውን በዲሞክራቲክ ሪፐብሊክ ኮንጎ የዩኒሴፍ ተጠሪዋ ሊያንጌቸር ተናግረዋል። አድማጮቻችንና ተመልካቾቻችን ለምሽቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ ስመኝት ሽል መልሳችሁ።
አስማማው የነውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ የካቲት 6 2017 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ከአቀናባሪ ንጉሱ ታምሬ ጋር እያስተናገድኳችሁ የማመሸው ስመኝሽ የቆየ ነኝ። የማህበራዊና ትስስር ገጾቻችንና የፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስተዋወቅ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሞኮንሳ ቀበሌ ውስጥ ዛሬ ከሰዓት በኋላ በአንድ ቤት ላይ በተነሳ የእሳት አደጋ 2 መንታ እህትማማቾችና 1 ወንድማቸው መሞታቸውን የዞኑ ፖሊስ መምሪያ የምርመራ ክፍል ኃላፊ ዋና ሳጅን አበራሹና ለአሜሪካ ድምጽ ተናግረዋል። የልጆቹ ወላጆች ለጉዳይ ወጣ ባሉበት በ15 ደቂቃ ውስጥ አደጋው ማጋጠሙን ፖሊስ ገልጾ ሴቶች ህጻናት በእሳት ተቃጥለው መሞታቸውንና ታላቅ ወንድማቸው በሩ ስር ወድቆ በጭስ ታፍኖ መሞቱን ፖሊስ አስታውቋል። ወንድሚየው በሩን ለመክፈት ሲሞክር እንደነበርም ፖሊስ ጨምሮ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ መኮንሳ ቀበሌ ዛሬ ከካት 6 ቀን 2017 ዓ.ም ምህረት ከሰዓት በኋላ በአንድ ቤት ላይ በተነሳ የእሳት አደጋ 3 ህጻናት መሞታቸውን የዞኑ መርማሪ ፖሊስ ዋና ሳጅን አበራሹና ለአሜሪካ ድምጽ በስልክ አስታውቀዋል።
ምንሳት አካባቢ አጋጣሚ ቤት ውስጥ አጋጣሚ የተፈጠረ አደጋ ነው። እሳት አደጋ ማለት ነው። እሱን ነው እና አጋጣሚ ልጆች ናቸው። 2 ኩመንታ ናቸው። አንዱ ደግሞ እነሱ ታላቁ ነበር። እናትየውም ደግሞ ወደ ሌላ ቦታ ለስራ ሄዳለች። አባትየውም አጋጣሚ ለሰዎቹ ቃለ መግናኘት የሆነ ቦታ ሄዷል። በዛ መሀል ነው አካባቢው ብዙም ሰው የለም። አካባቢያቸው ያ ለዛኖች ምክንያት የተከሰተ ነገር ነው።
በአደጋው 2 መንታ እህትማማቾች በእሳት ተቃጥሎ ሲሞቱ፣ 1 ወንድማቸው ከቤት ለመውጣት ሲሞክር በጭስ ታፍኖ መሞቱን አስረድተዋል።
ስለዚህ አሁን አጋጣሚ ከቤት ውስጥ ወጣ እሳት ነው። በልጆች መሳት ማለት ነው።
እሳት የተነሳው እንዴት ነው?
አጋጣሚ ልጆቹ ተነካክተው ነው። ስለዚህ አንዱ የአስር ዓመት ልጅ ነው። ልጆቹ ደግሞ ትናንሾች ናቸው። መንታ 2ቷቹም ደግሞ የሳር ቤት ነው። ወቅቱም ደግሞ በጋ ስለሆነ ደግሞ አጋጣሚ የተመደቆ ነው። ይህ አደጋ ደረስ ነው።
አባታቸው አቶ ድናጎ ቢኖራ በከፍተኛ ሐዘን ውስጥ መሆናቸውን በስልክ ለአሜሪካ ድምጽ ገልጿል። አደጋው የተከሰተው ለአንድ ጉዳይ ወደ ቀበሌ ጽሕፈት ቤት በሄዱበት ሰዓት መሆኑንም ተናግሯል።
አደጋው የተከሰተው በቅጽበት ነው። ድንገተኛ ነው። የአስር ዓመቱን ታላቃቸው ጋር 3ቱንም ልጆቼ ቤት ውስጥ ነበሩ። 2ቱም ሴቶች የ3 ዓመት መንታዎች ሲሆኑ አንደኛዋን አስተኝቼ አንደኛዋ ከወንድሟ ጋር እየተጫወተች ነበረ የወጣሁት። ወጥቼም ብዙም አልቆየሁም። ጩኸት ሰምቼ ስመለስ ቤቴ እየተቃጠለ መሆኑን አየሁ። ልጆቼ ለማዳን በመኩርም ላተርፋቸው አልቻልኩም ማስ ነው ይደረሰብኝ
ዳቁ ፊማና ትቺ
አሁን ምን ማድረግ እንዳለብኝ አላውቅም ግራ ገብቶኛል ምሉት አቶ ድራጎ አስከሬናቸውን ለመቅበር እየተዘጋጀን ነው ብሏል ልጆቻችን በዚህ መልኩ ሲሞቱ እንም እናታቸውም አይናቸውን አላየንም ስሉ ሀዘናቸውን ገልጿል
አይታ ማኑ ሂሮፉሌው ማኑ ፍቾ
እናታቸውም ሌላ ጉዳይ ከቤት ወጣ ስለነበረች ቤት ውስጥ አልነበረችም አሁን ራስዋን አጣቀም ሰዎች ናቸው ደግፈዋት የተቀመጠችው በቃ ላውቅም ምን እንድላችሁ ነው የምትፈልጉት ልጆቼ
የልጆቹን አባት ተከትለው ወደ ስፍራው እንደደረሱ የሚናገሩት የቀበለው ሊቀመንበር አቶ ተስፋዬ ቤተኮ ቤቱ የሳርክዳን ቤት ስለነበረም ልጆቹ ሳይሞቱ ማጥፋት አልቻልንም ብሏል
ያው በተነሳው ቋጠሮ ላይ እነሱ ህፃኖች ናቸውና ሊወጡ ሲሞክሩ የበር ገጭቶ ሊወጣ አልቻለም ህፃኑ ያ 10 አመት እድሜ ያለ ልጅ ነው ያ ቻቱ በጭስ የተነሳ በሩ ዘጋው ሊወጣ ቢሞክር ያው ተገጭቶ ተመለሰ በዛው በተገጨበት ሊወጣ ሲሞክር ሰዓት ይደርሶት ይነዛ አጋጣሚ ሞቶ ቤቱን ከያዘ በኋላ ነው አካባቢ ህዝብ ወጥቶም ሬሳ ወጣ ያው አባትየውም ሰዓት ቃጠሎ ሲነሳ 15 ያ ደቂቃ ያህል ይርቀዋል ተመልሶ መጥ ሲመጣ ያው ሰው እንዴት አልጎ ያወጣል ሊያወጣም አልቻለም ሰው አጋጣሚ ጩኸት ላይ ወጣ በወጡ ሰዎች ደግሞ ሊያወጡ አልቻሉም
አቶ ተስፋዬ ቤት ውስጥ የነበረ ንብረትና ከብቶችም መቃጠላቸውን ጠቅመዋል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔ መጽሔቱ እናልፋለን። በኢትዮጵያ ውስጥ ብቻ እንደሚገኝ የሚነገርለት የአይቤክስ ዝርያ ዋሊያ በተደጋጋሚ በሚከሰቱ የጸጥታና ሌሎች ተፈጥሯዊ ችግሮች የተነሳ የህልውና አደጋ ውስጥ እንደሚገኝ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የሰው ሰራሽና ተፈጥሯዊ ችግሮች ጋር በተያያዘ ብርቅዬው የዱር እንስሳ ቁጥሩ በየጊዜው እየተመናመነ በአሁን ወቅት ጠቅላላ የህልውናው አደጋ ውስጥ መውደቁን ባለስልጣን መስሪያ ቤቱ ገልጿል። በዘርፉ ጥናትና ምርምር ያደረጉ እንዲሁም መጽሐፍ ያሳተሙ አንድ የጎንደር ዩኒቨርሲቲ ምሁር በየጊዜው የሚሰጡ ምክረ ሐሳቦች ገቢራዊ አለመደረጋቸው ዋሊያ ለተጋረጠበት የህልውና አደጋ ምክንያቶች ናቸው ብለዋል። የሰሜን ጎንደር ዞን መስተዳደር በበኩሉ የዋሊያን ህልውና ለመታደግ እድሎች እንዳሉ አመልክቷል። መስፍን አራጌ ተጨማሪ አለው።
በተባበሩት መንግስታት የተመረጠ ሳይንስና የባህል ተቋም ዩኔስኮ በዓለም ቅርስነት በመዘገበው የሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋሊያ በሰው ሰራሽና ተፈጥሯዊ ችግሮች የህልውና አደጋ እንደተጋረጠበት ቁጥሩም እየቀነሰ መምጣቱን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ ናቃቸው ብረለው ለአሜሪካ ድምጽ ገልጸዋል።
የሰሜን ተራሮች ብሔራዊ ፓርክ ስናስብ ወደ ሁላችንም አምሮ ቀድሞ የሚመጣው ዋሊያ አይቤክስ ነው። ይሁን እንጂ በተደጋጋሚ በሚስተዋሉ የጸጥታ ችግር ምክንያትና ሌሎችን በጥናት በሂደት የሚለዩ እንዳሉ ሆኖ ቀደም ብሎ ካለው ቁጥር አሁን ላይ ዋሊያ አይቤክስ ቀንሶ ነው የታየው። ይሄ በደረቅ እና በክረምት ወቅት በተካሄደ ቆጠራ ነው ቁጥሩ እንደቀነሰ ወቅት ተቻለ ወይም ደግሞ እለት ከእለት የሚደረግ የቁጥጥር ስራ ከጊዜ ወደ ጊዜ በጣጣ ቁጥር የነበረው ዋሊያ አይቤክስ ዛሬ ላይ በ300ዎች አካባቢ የሚቆጠር ዋሊያ እንዲቀር ሆኗል። ሁሉም ነው ለአደጋ ተጋልጧል።
በአንጻሩ የሰሜን ተራሮች ብሔራዊ ፓርክ የሚገኝበት በአማራ ክልል የሰሜን ጎንደር ዞን ምክትል አስተዳዳሪ ቢምረው ካሳ የዋሊያው ቁጥር ከፍና ዝቅ የሚልባቸው ሁኔታዎች የተለመደ እንደሆኑ ይናገራሉ።
ከሰሜን ተራሮች ብሔራዊ ፓርክ ገለጻ የሆነው ዋሊያ አይቤክስ በአንደኛውም በሌላ መንገድ ያው በየአመቱ የተወሰነ ኢንቫይሮመንቱ ሲስተካከል ቁጥሩ የሚጨምርበት ከተፈጥሮም ከሰው ሰራሽ ችግሮች ውስጥም ሲገባ ቁጥሩ የሚቀንስበት ሁኔታ ይኖራል። ከአመት አመት ይለያያል የቁጥሩ ሁኔታ። አሁን ላይ ከባለፈው አመት በተለየ የተወሰነ ቁጥር የመቀነስ ሁኔታ ታይቷል። ግን ይሄን የቀነሰ ያለውን ቁጥር ለመመለስ ደግሞ እድል አለን። አሁን አንደኛ የአካባቢ ጥበቃውን ስራን ማጠናከር እንችላለን። ነው። ሁለተኛ ዋሊያዎቹ በራሱ ብዛታቸው ቁጥራቸው ለመጨመሩ እድላለሁ።
የሰሜን ተራሮች ብሔራዊ ፓርክ ኃላፊ ማሩ ቢያድግልኝን በስልክ ለማግኘት ያደረግነው ሙከራ አልተሳካም። ሆኖም ለመንግስታዊ የአማራ ሚዲያ ኮርፖሬሽን በሰጡት መግለጫ በክልሉ የቀጠለው ግጭት ለእንስሳው ጥበቃ ለማድረግ እክል መፍጠሩን አረጋግጠው ነበር። ባለፉት ዓመታት የዋሊያ አይቤክስ ቁጥር 865 ደርሶ እንደነበር አንስተው በሰሜኑ ጦርነት በክልሉ የሰላም እጦትና በህገ ወጥ አደን መበራከት ምክንያት አሁን ላይ 306 ዋሊያዎች ብቻ መኖራቸውን፣ ጥብቅ ቁጥጥር ካልተደረገም ብርቅዬ እንስሳው ላይ የመጥፋት አደጋ ተጋርጧል ማለታቸውን ጣቢያው ዘግቧል። የሰሜን ተራሮች ብሔራዊ ፓርክ በሚል በ2013 ዓ.ም መጽሐፍ ያሳተሙት በጎንደር ዩኒቨርሲቲ የማህበራዊ ሳይንስ ትምህርት ክፍልና ስነ ሰብ ኮሌጅ ተመራማሪና መምህር ዶክተር ግርማ ታያቸው በሰሜን ተራሮች ውስጥ የሚገኘውን የዋሊያ ትክክለኛ ቁጥር ማወቅ አዳጋች መሆኑን ይናገራሉ።
የተደራጀ በካሜራ የተከፈተ ቁጥራ ካልተካሄደ አሁን 500 ማን ነው 800 ማን ነው ድሪል ፊገራቲቭ ዳታን ማወቅ በጣም ያስቸግራል።
ለዋሊያ ህልውና አደጋ ውስጥ መውደቅ ዋነኛ ምክንያት ፓርኩ ሲከለል ማህበረሰቡን ያማከለ ባለመሆኑ ነው ሲሉ ይተቻሉ።
በጣም ህብረተሰቡ አምኖበት እዛ ሲከለል በውስጥ የነበሩት ሰዎች እንዲለቁ ተብሎ አይደለም ሙከራ ቢደረግም መጨረሻ ላይ በ2006 ዓ.ም እንደገና ጊጭ አካባቢ የነበሩ አርሶ አደሮች ወደ ተነስተው ደባርቅ እንዲመጡ ተደረገውና ማህበረሰቡ እዛው ያመርታል፣ እንጨቱን ይቆርጣል። ከዛ በኋላ ዋሊያ ብርቅዬ መሆኑን ቢገነዘብ ማህበረሰቡ ከፍየል ጋር ለማዳቀል ሁሉ ሙከራ ተደርጓል፣ በውድ ዋጋ ለመሸጥ። ይሄውን አንዱ ዝርያው እንዲጠፋ የማድረግ እንትን ነበር። በተለያየ አጋጣሚ ከማህበረሰቡ ሊሆን ይችላል ወይ ከስግብግብ ግለሰቦች ሊሆን ይችላል ወይ ፖለቲካሊ ሞቲቬት ሊሆን ሰዎች ሊሆን ይችላሉ። ከአንዴም ሁለቴ የቃጥለው ሰንትን ደርሶበታል ፓርኩ። ስለዚህ እነዚህ ነገሮች ተዳምረው ዋሊያ ቀንሶ ሊሆን ይችላል።
የሰሜን ጎንደር ምክትል አስተዳዳሪ በበኩላቸው የህዝቡን ተጠቃሚነት የሚያረጋግጡ ስራዎች እንደሚሰሩ አመልክተዋል።
አመልድ ኢትዮጵያ ኦርዳ የሚባሉ ፕሮጀክቶች አሉ። የፓርኩን ደህንነት ሲባል በፓርኩ ዙሪያ ያሉ ማህበረሰቦችን የኑሮ ደረጃ እንዲሻሻል እየሰራ ያለ ስራ አለ። ይህንና መሰል ፕሮጀክቶች እንዲመጡ የማድረግ ከፓርኩ ጋር ፍሬንድሊ ሊሄዱ የሚችሉ የስራ እድል ፈጠራዎችን ማስተሳሰር፣ ለምሳሌ እንደ ንብ እርባታ አይነት እንዲህ አይነቶቹን የማድረግ ስራ እንሰራለን ነው። ከዛ በዘለለ ደግሞ በዘላቂ መፍትሄው እና እኛም የክልሉ መንግስት ቢያስብበት ያልነ የተወሰኑ የህብረተሰብ ክፍሎችን ሪሎኬት የማድረግ ስራ ቢሰራ ብለን ኮሜንት አድርገናል።
ወደ ሌላ ቦታ የማዘዋወር
ወደ ለምሳሌ ወደዚህ አርማጮ ቀጠና ሰፊ የእርሻ መሬት አለ።
የጎንደር ዩኒቨርሲቲው ምሁር የዋሊያን ህልውና ለመታደግ ተደጋጋሚ ምክረ ሀሳቦች ቢቀርቡም የተግባር እርምጃ ስለማይወሰድ ችግሩ እየተባባሰ መምጣቱን አስረድተዋል።
ሰሜን ተራሮችን መልሶ ለማገገም በዛው እግረ መንገዱ የኮንሰርቬሽን ስራ መሰራት አለበት። አካባቢ ኢኮሎጂ የሚጠብቅ ነገር ስራ በትክክል የአካባቢው ህዝብ ራሱ እንደ ጎንደር እንደ ኢትዮጵያ ትልቅ የሀገር ሀብት ነው አሉ ከሚባሉት ፓርኮች የተለየ ፓርክ ነው። ከኢኮሎጂ አኳያ ለሱ ይሄ ነው የሚባል ትክክለኛ ኮንሰርቬሽን አለመደረግ ነው። ስለዚህ መንግስት ራሱ ትኩረት ሰጥቶ በጀት ተበጅቶለት የተደረጉ ምክረ ሀሳቦችን ተቀብሎ ተግባራዊ ማድረግና ያለማድረግ ጉዳይ ነው።
የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ናቃቸው ትችቱን በተወሰነ ደረጃ ይቀበሉታል።
ምክረ ሀሳቦች በተለያየ ጊዜ ከተለያየ አካላት ይነሳሉ። በአካልም እኛም ጉዳይ ሰምተን እናውቃለን። ቀደም ተብሎ የታሰቡ ጉዳዮችን በየጊዜው የሚስተዋሉ የጸጥታ ጉዳዮች መሬት ላይ ወርደው ተግባራዊ እንዳይሆን የራሳቸው ችግር ፈጥረዋል። እንዲሁም በመንግስት ብቻ ደግሞ የሚተገበሩን ብቻ አይደሉም። የበርካታ ባለድርሻ አካላትና ፓርትነሮች ወይም ደግሞ ፕሮጀክቶቹ ድጋፍ ያስፈልጋቸዋል።
የዋሊያን ህልውና ለመታደግ በስሙ የተሰየመ ብሔራዊ ስትራቴጂክ ፕላን መውጣቱን አቶ ናቃቸው ጠቁመዋል። ዋሊያ በዓለም አቀፍ ደረጃ በኢትዮጵያ ውስጥ ብቻ የሚገኝ ብርቅዬ ዱር እንስሳት መሆኑ የተረጋገጠው በ1953 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ከሀገር ውስጥ ዜናዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የትራምፕ አስተዳደር የውጭ እርዳታን ማቆሙ የአሜሪካ ደህንነትና በውጭ ያላት ስፍራ ዘላቂነት ሊጎዳው ይችላል ሲሉ የዩናይትድ ስቴትስ ዲሞክራት የህግ አውጪዎች ትላንት ረቡዕ ተናገሩ። ሪፐብሊካኖች በበኩላቸው የአሜሪካ የዓለም አቀፍ ልማት ተራድኦ ድርጅት ወይም ዩኤስኤድ መገምገም ብክነትና ማጭበርበርን ለመዋጋት አስፈላጊ ነው በማለት ይቃወማሉ። የአሜሪካ ድምፅ የምክር ቤት ዘጋቢ ካትሪን ጂፕሰን ተጨማሪ አላት። ደረጀ ደስታ ያቀርበዋል።
የአሜሪካ የውጭ እርዳታ መርሃ ግብሮች እጣ ፈንታ እየተገመገመ ነው። በዓለም ዙሪያም ግራ መጋባት እየታየ ነው። ሴናተር ክሪስ ኩን ዲሞክራት፣
We are losing decades of experience and insight, deep relationships.
ለአስርተ ዓመታት የተካበተ ልምድና ግንዛቤን ጥልቅ ግንኙነቶችን ምድር ላይ እጅግ አስቸጋሪ በጣም አደገኛና ሩቅ በሆኑ አንዳንድ ቦታዎች የመድረስ አቅማችን እያጣን ነው። በማህበረሰባቸው ውስጥ ያላቸውን ስፍራ ለአደጋ ያጋለጡ በይፋ የተባበሩና አጋሮቻችንና ሀገሮችን እየከዳናቸው ነው።
ትላንት ረቡዕ ከዩናይትድ ስቴትስ ምክር ቤት አባላት ጋር የተወያዩ ባለሙያዎች በውጭ እርዳታ ከተቀላላው የአሜሪካ በጀት ውስጥ የሚወጣው ከአንድ በመቶ ብቻ መሆኑን ገልጸው ገንዘብ እየባከነ ነው መባሉን አስተባብለዋል። ጀረሚ ካኒንዲክ የዓለም አቀፍ ፍልሰተኞች ሪፊጂ ኢንተርናሽናል ተቋም ፕሬዚደንትና የቀድሞ የአሜሪካ ዓለም አቀፍ ልማት ተራድኦ ድርጅት USAID ባለስልጣን ናቸው።
USAID has been the target of a concerted campaign of disinformation led by Elon Musk and amplified by the President of the United States.
USAID በኢላን መስክ የሚመራውና በዩናይትድ ስቴትስ ፕሬዚዳንት የሚስተጋባው የተቀናጀ የሐሰት መረጃ ዘመቻ ኢላማ ሆኗል። መሰረታዊ ተልእኮ አሜሪካ በዓለም ላይ ያላትን ጥቅም ማስከበር የሆነውን ተቋም ስም ለማጥፋት ያልተቋረጠ የውሸት ማዕበል እየወረደበት ነው።
ሪፐብሊካኖች ማጭበርበርና ብክነትን ለማስቆም የሚደረጉ ሙከራዎች እንዲያውም ዘግይተዋል፣ አስቀድሞም መደረግ ነበረባቸው ይላሉ። በቢሊየነር ኢላን መስክ ስለሚመራው ዶጅ በሚል የመጻር ስም ስለሚጠራው መንግስት መስሪያ ቤቶች ተቆጣጣሪ አካል ስራም ተገቢነት ይሟገታሉ። ሪፐብሊካን ሴናተር ሌንዚ ግራም
USAID is a agency that let us all down. I've been advocating for soft power for my entire time up here.
USAID ሁላችንም ያሳዘነ ተቋም ነው። እኔ እስካሁን ድረስ ዘመኔን በሙሉ ይህን ከወታደራዊ ኃይል ውጭ አቅም የሚሰጥ ተቋም እየደገፍኩ ስለነበር ያየሁት ነገር ያሳመኛል።
የትራምፕ አስተዳደር አንዳንድ እርዳታ መርሃ ግብሮች እንዲቀጥሉ ፈቅዷል። ዲሞክራት ሴኔተሮች በተግባር እየታየ ስለመሆኑ ትላንት ጥያቄ አንስተዋል። ከትላንት በስቲያ ማክሰኞ ኢላን ማስክ ስራቸው ግልጽ ሂደትን እየተከተለ መሆኑን ተናግረዋል።
እኛ ብቻችን እየገባን የፈለግነውን እያደረግን አይደለም ያለ ነው። በፍጹም የምንሰራው ከተቋሞቹ ኃላፊዎች ጋር በመተባበር ነው። ፕሬዝዳንቱ እንዲሆን የሚፈልጉት በትክክል ያ መሆኑን በየጊዜው ከፕሬዝዳንቱ ጋር አረጋግጣለሁ።
የልማት እርዳታው ዩናይትድ ስቴትስ ውስጥ ከ100,000 በላይ ስራዎችን ይደግፋል። በድንገት ያለ ስራ ከቀሩት በሺዎች ከሚቆጠሩ የዩኤስአይዲ ሰራተኞች አንዱ እንደተናገሩት አንዳንድ የአሜሪካ እርዳታዎች በጊዜያዊነት መቆም ራሱ የሚያስከትለው መዘዝ ረጅም ጊዜ የሚዘልቅ ነው። ሚካ ከስራ የተቀነሱ የዩኤስአይዲ ሰራተኛ ናቸው።
We work by not by forcing people to have respect.
የምንሰራው ሰዎች አሜሪካን እንዲያከብሩ በማስገደድ ወይም ሰዎች እንዴት አይነት እሴቶች እንደሚኖራቸው በመንገር ሳይሆን ራሳቸው በሚፈልጉት መንገድ በመደገፍ ነው።
የአሜሪካ ስራ ተቋራጮች ወይም ኮንትራክተሮችና መንግስታዊ ያልሆኑ ድርጅቶች የዩኤስአይዲ ወጪ መታገድን በሚመለከት የትራምፕ አስተዳደር ህገ መንግስቱ ከሚፈቅደው ውጪ ፕሬዝዳንታዊ ስልጣኑን ተጠቅሟል ሲሉ ከሰዋል። ሪፐብሊካኖች በበኩላቸው ትራምፕ ስልጣናቸውን ተግባራዊ ያደረጉ ነው ይላሉ።
እየደምጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ከቀናባሪ ንጉሱ ታምሬ ጋር ያስተናገርኳችሁ ያለሁት ስመኝሽ የቆየነኝ። አሁን የምሽቱን የመጀመሪያ አጋማሽ መሰናዶች አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ነው። የሁለተኛው አጋማሽ ቀዳሚው መሰናዷችን ከኢትዮጵያ የህዝብ ተወካዮች ምክር ቤት አባል ጋር የተደረገ ቆይታ ነው። አቶ ከማል ሐሺ የኢትዮጵያ ህዝብ ተወካዮች ምክር ቤት አባል ሲሆኑ በውጭ ሀገራት የሚኖሩ ኢትዮጵያውያንን በሚያሳተፉ ምጣኔ ሀብታዊና ሰብአዊ መርሃ ግብሮች አስተባባሪነታቸው ይበልጡኑ ይታወቃሉ። በውጭ ሀገራት የሚኖሩ ኢትዮጵያውያን ዘርፈ ብዙ ተሳትፎ እሳቸው የሚወክሉትን የሶማሌ ክልል አራቤ ወረዳ ህዝብ ጨምሮ ለተቀረውም የሀገሪቱ ህዝብ የላቀ ዋጋ እንዳለው የሚናገሩት አቶ ከማል ከመረዳዳት የተሻገረ የጋራ ተጠቃሚነት ሊዳብር እንደሚገባም ይመክራሉ። ታያዥ ሐሳቦችን ለመነጋገር ሀብታሙ ስዩም ከሰሞኑ ዋሽንግተን ዲሲ ብቅ ያሉትን የህዝብ እንደራሴ አገኝቷቸዋል። ቆይታቸውን ተከታትለን እንመለሳለን።
የተከበሩ አቶ ከማል ሐሺ እንኳን ደህና መጡ ወደ ዋሽንግተን ዲሲ።
አስላ አመሰግናለሁ ወንድም አብታሙ።
ወደ ዋሽንግተን ዲሲ የመጡበት ምክንያት ምንድነው? ምን እግር ጣለውት ከሚለው ስቲን ጀምር።
ምን እግር ጣለህ ለሚለው እንደሚታወቀው የህዝብ እንደራሴ መሆን እንግዲህ አው ትንሽ ፈጠራን ይፈልጋል አንዳንድ የላፊ መጓዝን ይፈልጋል እና አገር ላይ እንደምታውቀው ብዙ የህዝብ ጥያቄ አለና የህዝብ ጥያቄዎችን ለመመለስ በመንግስት ባጀት ብቻ ሁሉ ነገር ሸፍነው አችሎምና አንዳንድ ንቅስቃሴዎችን ማድረግ ፈጠራዎችን ማሰብ ግዴታልና እኔ በመወከለው አራቢ ምርጫ ክልል ሶማሌ ክልል ውስጥ ባለው ላይ የክልል የምክር ቤት አባላት ማሉና ከነሱ ጋር በመሆን በራሳቸው ተነሳሽነት ማህበረሰቡ ስራዎች እንዲሰሩ መንገድ መክፈት የሚሆን ትምህርት ቤት ግንባታ ጥገና ህክምና ማከራትም ላይ አስፈላጊ ባልመሰረት ማለት ላይ እንዲሳተፉ ብዙ አርገን እነሱም ብዙ ያግዙብን ጥሩ አጋጣሚዎች ነበሩና ከዛ በተረፈ የራሳቸውን ሀብት እንዲያሽራሹ ከማድረግ ባሻገር እኛም ደግሞ የሀብትን የመፈለግ ስራ ላይ ስንንቀሳቀስ ነበር። እዛ ሆነን አንድ ሙስሊም ኤድ ዩኤስሲኤምኤል ግብረሰናይ ድርጅት ጋር በነበረን መግባባት በስከባነው መጠይቅ 100 አልጋዎችና 7 ዊልቸሮች አግኝተን ነበርና እነዚህን ፍታዊ በሆነ መልኩ በምርጫ ክልል ባሉ የጤና ማዕከላት እንዲከፋፍሉ አድርገን ይሄን ማለት በክልሉ በፋፈና በስቲ ዞን ያሉ የተቆጫሌ ከተማ መስተዳደር አህራዋ ወረዳ ኦበሬ ወረዳ እና ደምበል ወረዳ የሚባሉ አካባቢዎች ላይ ይሄን ካረግን በኋላ አሁንም ደግሞ እስቲ የተሻለ ምን ጠይቅ ብለን እዛ ላይ የጀመርነውን ጥያቄና ንግግር ይዤ ተከትዬ እዚህ ዲሲ ድረስ መጣሁ። እነሱም እዚህ ነው ያላችሁ ገሮችና አሁን ደግሞ ያው አገረን ስለምትወክል ከክልሉ ሳፋ ያለ ከመርጫ ክልሉም ጭም ሌላውን የሶማሌ ክልልም በሚያግዝ መልኩ ሁሉም ሌላው ኢትዮጵያኖች ክልልም በሚያግዝ መልኩ በቅርቡ ያው የህክምና ቁሳቁስና መድኃኒቶች ግምታቸው 14 ሚሊዮን ዶላር የሆነ ሰኪዩር አድርገናል። ይሄን እንግዲህ ያው ከሶማሌ ክልል ውጪ በአማራ ክልል በኦሮሚያ በማከራብ ኢትዮጵያ በቤንሻንጉል እና ባህሪ ክልሎች ባሉ የህክምና ተቋማት የሚከፋፈል የሚሆን ነውና እሱ ተሳክቷል። አንዱ ሌላ ከዚህ ጋር ተያይዞ ደግሞ የመጣውበት ያው ብዙ ጊዜ እንደምታውቀው ትውልድ ኢትዮጵያን ረጂ ነው እዚህ ላይ ረጂ ነው ሆኖ ያለውና ያው ማንኛውም ሰው ከሀገር ውጪ ሲሆን እንደ ትልቅ ሀገር አሜሪካ ላይ ሲኖር አናሰም ከፋ በየወሩ የሚደግመው የሚያግዘው አለና እስከ መቼ ነው ድጎማ የሚሆነውና ሁሉ ሌላ ኩላኩ ከሚሆን ያላቸውን ሀብት ብዙ ስራ ድል ያስፈልጋል ሀገር ቤት ላይና ሀገር ቤት ያለው ተምሮ ተመርቆ ስራ የሚፈልጋል ጉልበት ያለውና እነሱም ጉልበታቸውና አውቀታቸውን አዋጣው እንደዚህም ደግሞ እዚህ ስላሉ ብራቸውን አዋጣው እውቀትና ብርን በማጣመር የጋራ ቢዝነስ የጋራ የልማት ስራዎች ሰርቶ እኩል ትርፋማ የሚሆኑበትን አጋጣሚ ለፍጠር አራቢ ዴቨሎፕመንት ኢኒሼቲቭ የሚል መርሃ ግብር ይዘን ዘላ በመርጫ ክልል ላይ ተለያዩ ስብሰባዎችን አድርገን ማህበረሰቡ በጣም ወዶት የተቀበለው እንደሆነ እዛም ሆነን እዚህ ያሉት ለዲቲቦች ሌላ ጊዜም ለማገዝ ምን ለማለት እንዳልኩ ቀደም መንገድም ሲሰራ የራሳቸውን ብር ኮንትሪቢዩት ሲያደርጉ ስለነበረ ይሄን ሐሳብ እንዴት ታያታላችሁ ብዬ እሰየው ጥሩ ነው እንቀበላለን ብለው ከነሱ ጋር ደግሞ ፊል ለፊት ስትወያይ ወሬን ከፈረሰኛ ሶስተማና ሌላ አንድ ስላልሆነ ለመወያየት አሁን በሚኒሶታም እንዲሁም ቀጣይም ደግሞ ኦሃዮ ላይ ያው ከተወለደው ባኑ ጋር ፊለፊት መረከ አዘጋጅ የልዋይ ለመካከር እንዴት ይሄ መርሃ ግብር ተግባራዊ ይሆናል የሚለው ነገር ሌሎች መገዛም ለጉላ ለመዋት ነው እዚህ የተገኘው ባጭሩ ይሄን ይመስላል።
በውጭ ሀገራት የሚኖሩ ኢትዮጵያውያን ወይንም ደግሞ በተለምዶ አነጋገር ዲያስፖራው ኢትዮጵያ ውስጥ ባሉ በርካታ ኢኮኖሚያዊ ማህበራዊ እንዲሁም ፖለቲካዊ እንቅስቃሴዎች ውስጥ ያለው ተሳትፎ የላቀ ሚና እንዳለው ይታወቃል ይነገራልም። እርሶ የመጡበት የሶማሌ ክልል ከዲያስፖራው የሚመጡ እንቅስቃሴዎችን ወይም ደግሞ መፈጸም የሚፈልጉ እቅዶችን እውን የሆኑ ዘንድ ለማድረግ ምን ያክል ተነሳሽነት አለው? ብዙዎቹ መርዳት መስታተፍ እየፈለጉ አንዳንድ ጊዜ ግን ከመንግስት አሰራሮች ጋር በተገናኙ ደጋግም የሚያነሷቸው ቅሬታዎች አሉ። በአጠቃላይ እንደ ኢትዮጵያና እነዛ ነገሮች ዳግም ተፈጥረው የትውልድ ኢትዮጵያውያን ወደ ኋላ እንዳይመለሱ ንቁ ተሳታፊ እንዲሆኑ በማድረግ ረገድ ምን አይነት እንቅስቃሴዎችን እያረጋችሁ ነው?
መልካም ያው እንግዲህ ስለ ሶማሌ ክልል ስናነሳው ከለውጡ በኋላ ያለው አመራር ኩል ፕሬዝዳንት ሙስጠፊንም ጨምሮ የውጭ ሀገር ኤክስፖዠር ያላቸው በከፊልም ቢሆን ዳያስፖራ ምክንያት ህይወት ላይ የኖረ እንደሆነ የሚያውቁ አቅሙንም የሚያውቁ ስለሆነ ነገሮች ይመቻቹ ዘንድ ራስን የቻለ ቢሮ የተከፈተበት ካሉ ክልላይ ካሉ ቢሮዎች ውስጥ አንዱ ትውልድ ኢትዮጵያን ሊያስተናግድ የሚችል በማንኛውም መንገድ ላይ ራሱን የቻለ ቢሮ ተከፍቶ ሁሉ ጊዜም ክፍት የሆነበት አይደለም። እስር ላይ እስከ ርዕሰ መስተዳድሩ አካባቢ ያሉ ተላቅ አመራሮችን አግኝተው ብዙ ነገር ማድረግ የሚችሉበት ከዛም የተነሳ በክልሉ የተለያዩ ቦታዎች ላይ አሁን ራሳቸው አዋተው ሆስፒታሎች ላይ ጭምር እስከመገባት ድረስ እርዳታዎች እስከመላክ ድረስ የደረሰበትና ጥሩ የተመቻቸበት አለ። ግን ከዚህ በላይ አሁንም መሰራት አለበት። ከዚህ በላይ አሁንም አስቸጋሪነት መጨተልበት። ግን ለማንኛውም ሰው አሁን ያለው ሁኔታ የተመቻቸና በሩ ክፍት ነው ማለት ይቻላል።
የሶማሌ ክልል ያለበት ቦታ የጂኦፖለቲካል መቀመጫነቱ እጅግ ጠቀሜታ ከሚሰጣቸው የኢትዮጵያ ክልሎች መካከል አንዱ ነው። አሁንም ድረስ የጸጥታ ችግር ካለባቸው የጎረቤት ሀገሮች ጋርም የሚዋሰን ነው። ከዛ ጋር በተገናኘ በአካባቢው ያለው የመረጋጋት ወይም የሰላም ሁኔታ ለኢኮኖሚያዊ እንቅስቃሴዎች ምን ያክል በቂ ነው? ምን ያክል አስተማማኝ ነው የሚል ጥያቄ ሊነሳ ይችላል። ከዚህ ረገድ ያለው ሁኔታ ምን ይመስላል በክልል ውስጥ?
አዎ፣ እነን ነው እንግዲህ ሶማሌ ክልል በጣም ተቆራርጦ ስፋቱ ሰፊ የሆነ ክልል ትልቅ ጎረቤት ሀገራትን ድንበር የሚያዋስን ነው። ኬንያን፣ ጅቡቲን፣ ሶማሊያን ድንበር ራስ ገዝን የሚምትለውን ሶማሊያንም ጨምሮ እነዚህ ሁላ ድንበር የሚያካልል ሰፊ የሆነ ክልል ነውና እንደምታውቀው ከለውጡ በኋላ ላይ ሙሉ በሙሉ ሰላም አለበት ከሚባላቸው ክልሎች ውስጥ በኢትዮጵያ ውስጥ አንዱ ሆነና ይሄ ደግሞ ያው ማንኛውንም ሰው ሌላም የኢትዮጵያ ክፍልም ቢሆን መጥቶ ንግድ ላይ ለመሳተፍ ሙቹ የሆነበት አቀማመጡም ስትራቴጂክ የሆነበት በዛ ለክም ደግሞ ያው አሁን ላይ ጋር የሚመራበት ፖሊሲ የጎረቤት ሀገራትን ጥቅም ያማከለ ስለሆነ ከጎረቤት ሀገራት ጋር ራሱ ማንኛውንም ተግባቦት ለመፍጠር ያለው የተሻለ ሁኔታ ያለበት ላይ እንዲሁም ደግሞ ከጎረቤት ጋር ሰዎች ለመግባት እንደወጣቱም ህጉን በጠበቀ መልኩ ከዚህ በፊት በተሻለ መልኩ ፍሰቱ የተሻለ ሆነበትና የተሻለ ሁኔታ ያለበት ነው ማለት ይቻላል። አሁን ላይ
ስለ ኢኮኖሚው እንመለስና በክልሉ እንዲሁም ደግሞ እርሶ የሚወክሉትም ዞን ወረዳ አለና በእነዚያ ስፍራዎች በልዩ ሁኔታ ዲያስፖራው እንዲሳተፉባቸው ትውልድ ኢትዮጵያ እንዲንቀሳቀሱባቸው የሚስፈልጓቸው የኢኮኖሚ ዘርፎች አሉ ወይ? ሌላ አብሬ ማንሳት የሚፈልገው እነዚህ ቦታዎች የየራሳቸው አመታዊ በጀት ይኖራቸዋል። የሚፈቀድላቸው በህዝብ ተወካዮች ምክር ቤት ስር ጸድቆ የሚሰጣቸው የሚሸነሸንላቸው በጀት እንዳለ ይታወቃል። ከዚህ ግን በዘለለ የዲያስፖራው ድጋፍ የትውልድ ኢትዮጵያውያን እንቅስቃሴ በእጅጉ አስፈላጊ የሚሆንበት ምክንያት ምንድን ነው?
አዎ፣ እነን ነው እንግዲህ አሁን ይሄ ወደ ምን ያመጣናል? አይተን እንደሆነ ግልጽ የሆነ እውነታ ብዙ ሰው ውጭ ሀገር መሄድ ይፈልጋል። ውጭ ሀገር መሄድ ይፈልጋል እና ውጭ ሀገር ለምትሄድ ሰው ስራ አለ ነው የሚለው እና ስራን የፈጠሩት እነሱ ናቸው። ይሄ እንደውም ለምሳሌ አሁን ዛሬ ጠዋት እዚህ ለመምጣት በረዶ በጣም የተጋገረ ነበረ፣ አሸጋሪ ነበረ። ያለውን የዌዘር ችግር መገመት ይችላል። ግን በዚሁ ላይ ዌዘር ችግር ውስጥ ብዙ ኢንዱስትሪዎች በመኖራቸው ብዙ የስራ እንቅስቃሴዎች በመኖራቸው አሁን የሰው ኃይል ያስፈልጋል የሚሰራ። እኛ ሀገር ላይ አሁን በግብርናው ዘርፍ በለው፣ በማዕድኑ በለው፣ በአገልግሎት አሰጣጥ ላይ በለው እውነትም ድንግል የሆነ የስራ እድል ነው ያለው እና ብዙ የስራ እድሎች ቢፈጠሩ የሰው ኃይልን በቀላሉ ማግኘት ይቻላል። በዛ ልክ ደግሞ የሚመጣው ምርት ለሀገር ውስጥም አገር ውጭ ላሉ ሀገራትም የሚላክበት አጋጣሚ መፍጠር ይቻላል እና የሰው ኃይል አለ። መልክዓ ምድሩ በጣም የተመቻቸ ነው። ኢቭን አሁን ሶማሌ ክልል ላይ አርብቶ አደር ብቻ ነው የምንለው ራሱ አሁን የመስኖ ውሃ ያለበት እኔ መጣሁበት ምጫ ክልል ጨምሮ ሌሎችም ክልሎች ሌላውም የክልሉ ክፍል ላይ ብታይ አሁን የእርሻ ምርት በሰፊው የተለመደበት በበጋም በክረምት የሚላበት መስኖዎች ያሉበት እና ነገር ግን ትልቅ የሆኑ አሁን የስራ አማራጮችን ለመጠቀም ብር ያስፈልጋል እና ዳያስፖራው ማህበረሰብ በቃ ትልቅ ተቋማትን በግብርናው ዘርፍ ይሁን በሁሉም ዘርፍ በቴክኖሎጂ ይሁን ትልቅ ተቋማትን ገብቶ በመፍጠር ብዙ ወጣቶች ስራ እድል የሚያገኙበት በዚያ አጋጣሚ ደግሞ ከዛም ትርፍ የሚያገኙበት አጋጣሚ መፍጠር እዚህ ሆኖ ከሀገር ቤት ወደ ሀገር ቤት መላክ ሳይሆን ከሀገር ቤት ብር እንዲገባለት ማሰብ አለበት። ይሄ አይነት እይታ መቀየር አለበት። እኔ ሁሉ ያው ወደ ሀገር ቤት ብር ብቻ ላካለ ሳይሆን ከሀገር ቤትም ተጨማሪ ግቢ ያገኘ እኖራለሁ ወደሚለው ደረጃ መጣት አለበት። ለዚህ ደግሞ የያዘውን ብር ይዞ አገሩ ላይ ኢንቨስት ያርግ ባይ ነኝ።
ዩናይትድ ስቴትስ ሲመጡ የመጀመሪያው አይደለም፣ ከዚህ በፊትም በተደጋጋሚ መጥተዋል። የሀገሪቱን ኢኮኖሚያዊ እንቅስቃሴዎች የአሰራር ልምዶችን ለማየትም ለመገንዘብ ምድል አግኝቷል ብዬ አስባለሁ። እርሶ የወከሉትን ስፍራም ሊሆን ይችላል ሶማሌ ክልል ውስጥም በአጠቃላይ ለኢትዮጵያ የሚመኙላት ወይንም ደግሞ ብንቀስመው ብለው ያስባቸው የተወሰኑ አሰራሮች ይኖራሉ ብዬ አስባለሁ። ስለ አንድ ይንገሩኝ።
ያው እንግዲህ ስለ አንድ ስናነሳ አሁን መንግስትም እየሰራበት ያለው እዚህ ሀገር ውስጥም ለመወሰለት አይመችም። መወሰለት አይችልምና መልካም ክፉ ብትሆን ራሱ ሲስተሙ ያገራል እና ያለው አሰራር ሂደት እያንዳንዱ ነገር በሲስተም የተወጠረ ስለሆነ ሐላፊ ስለሆንክ አመራር ስለሆንክ ነገር መታበላሽበት በሆነ ብሔር ስም በሆነ እምነት ስም በሆነ ተደብቀ ነገ ተጠያቂነት ሲመጣ በመታመልጥበት ሳይሆን ግልጽ የሆነ ተጠያቂነት ያለበት ለሰራው መልካም ስራ መተመሰገንበት ብላጠፈውም ጥፋት የመጠቀበት የተሻለ ሲስተም አለ። እኛም እየሰራን ያለንበት ከሎት በኋላ አይን ጥሩ እንቅስቃሴዎች አሉና ስለዚህ ለመወሰለት የማይመች ሲስተም ሲኖር ሰውን ባንዴ አትቀይረውም። መልካም አለው ክፉም አለው። ግን ሲስተሙ ራሱ የሚያጠራ ከሆነ ምን ይባለው ጨው ለራስ ብለጣፍት እንዲካልክ ድገና ተወልጣለ እንደሚባለው እና የሚያበጥር ሲስተም ነው ያለበት እያንዳንዱ ስርዓት ላይና ለዛ ነው አሁን ነገሮችን አሁን አዲስ አበባ ላይ ማየተ ቴክኖሎጂ በሲስተም የሆኑበት የሆነ ቦታ ላይ ሴኩሪቲ ካሜራዎች የተገጠሙበት ግብር ሲከፈል ኦንላይን እንዲከፈል የሚደረግበት ብዙ ብዙ ሲስተሞች እየተጀመሩ ነውና ላለመወሰለት እንዲያግዙን ትልቁ ነገር ወመራው ሲስተም ያ ነው። ሌላ ሁለተኛ ነገር ደግሞ ይሄ ሀገር ይውላ ብሩአብሩ ህዝብ ከተለያየ ዓለም የመጣ ህዝብ ብሩአብሩ ህዝብ ተስማምቶ ሁሉም ሰው ከነ ውስነቱ በሰላም ይኖር ሪላቲቭሊ መኖር ይችላል ብሎ ይኖር ነውና እኛ ደግሞ አንድ መንደር ሰዎች ሆነን ያለን ክፍተት ዚግባ ማይባል በሆነበት ሰዓት ላይ በቀላሉ ማጥበብ እንችላለንና ከዚህ ተምረን እኛ ማምጣት እዚህ ቦታ ለመድረስ ከቅርብ ነው የምንነሳው። የሀገር ተነስቶ ከመጣበት ደረጃ አንጻር ስታይ እኛ ደግሞ ለመልማትና አንድነታችንን ለማጠናከር ጉዞ ሩቅ አይደለም ከቅርብ ነው የምንነሳው ሚላ ማለት ነው ያለው።
እጅግ በጣም አመሰግናለሁ የተከበሩ አቶ ከማል ሐሺ እዚህ ዋሽንግተን ዲሲ ከመገኘው የአሜሪካ ድምጽ ስቱዲዮ ተገኝተው የትውልድ ኢትዮጵያውያንን ጋር በተመለከተ በተለይ በሶማሌ ክልል ውስጥ በመጣኔ ሀብት እንዲሁም በሰባይ ተግባራት ዙሪያ ሊኖራቸው ስለሚገባው ሚናና ይዘት ጥቂት ሐሳብ ስለጋሩን በእጅጉ አመሰግናለሁ። ዳግም እንደምንገናኝ አስባለሁ። ለሆነ በጣም አመሰግናለሁ።
እኔም ወንድም ሀብታም በጣም አመሰግናለሁ።
ሀብታሙንና አቶ ከማል ሐሺን እጅግ አድርገን እናመሰግናለን። ወደ ተከታዩ መሰናዶ ደግሞ እንለፍ። እንስራ የሸክላ ስራ ማህበር ከ400 በላይ ሴቶች የሸክላ ምርቶች የሚያመርቱበት ማዕከል ነው። በማዕከሉ የተለያየ አገልግሎቶች የሚውሉ የሸክላ ውጤቶች ይመረታሉ። ለሀገር ውስጥና ለውጭ ገበያ እንዲሆኑ ተደርገው የተዘጋጁት የሸክላ ምርቶች ከአፈር ዝግጅት ጀምሮ እስከ መጨረሻው ውጤት በእጅ ተሰርተው ለገበያ የሚቀርቡ ናቸው። ኬኔዲ አባተ ከማዕከሉ አባላት ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል።
ለቡና ማፍያ የሚያገለግለው ጀበና፣ ለምግብ ማብሰያና መመገቢያ የሚያገለግሉት ድስት፣ ምጣድና የሸክላ ሳህንን የመሳሰሉት እንዲሁም ለአበባ መትከያና ለጌጣጌጥ የሚውሉ የሸክላ ውጤቶች የሚመረቱበት ስፍራ ነው። እንስራ የሸክላ ስራ ማህበር በማህበር የተደራጁ የሸክላ ባለሙያ ሴቶች ሁሉንም አይነት የሸክላ ውጤቶችን አስውበውና አሳምረው ያመርታሉ። ጽጌ ማርያም መዬ ከሸክላ ስራ ባለሙያዎች አንዷ ናት።
የሙያ የጀመርኩት ከልጅነት የጀመረ ነው ከእናቴ ጋር። ያው እነሱም ሸክላ ስለሚሰሩ አብሬ እንነበረ ሙያውን የለመድኩት ከእናቴ ነው። ከሷ ነው ለምጄ የራሴን ህይወት ደግሞ ስጀምር ያው ተምረክ የሚሆን ነገር ሲሆን ወደ አማራጭ ስራ ቦታ ትገባለህ። ስለዚህ አንድ 7 አመት ምናምን ሆነኛል አሁን የራሴን ብዬ ከጀመርኩት ይሄንን ማለት ነው።
አንድ የሸክላ ዕቃ ተመርቶ ለአገልግሎት እስኪበቃ በርካታ ሂደቶችን እንደሚያልፍም ታስረዳለች።
አንድ ጀበና ለመስራት ያው ሰው እንደ ያቅሙ ነው የሚሰራ፣ 5ም 2ም 3ም ሊሰራ ይችላል። ግን ያንን ለማጠናቀቅ ክረምት ከሆነ አንድ 15 ቀን ይፈጃል። ግን እንደዚያው ፀሐይማ ንፋስ ካለው ሳምንት ይፈጃል እስከማቃጠል ያለው ፕሮሰስ ማለት ነው። ጊዜ ይወስዳል። አሁን ይሄ አሁን የሚሰራው የትናንትና ነው። ይሄን ከጨረስከ በኋላ ከስር የሚስተካከል ማፈስ የሚባል ነገር አለ ከታች ታስፈው እንደገና ደግሞ ነገ ይነፍስበታል ከነጎዳ ነው ወደ ፀሐይ የሚወጣው ካልነፈሰበት ይሰበራል ከዛ ይዳጎሳል ከዛ በኋላ ወደ ማቃጠያ የሚገባው ነው ጀበና ሲባል ገበያ ላይ ሲወጣ ጀበና ተወደደ እንደዚህ ክትፎ ቃ ማንደጃ ምናምን ተወደደ እንዳይሉ እኛንም እንዲረዱ በቃ ፕሮሰሱን በደንብ መረዳት አለባቸው ነው የሚለው ነው
ሁለት ልጆቿን ጨምሮ ቤተሰቧን በዚህ ስራ እንደምታስተዳድርም ጽጌ ማርያም ገልጻለች ገነት አሰፋ ደግሞ የእንስራ ማህበር ሰብሳቢ ናት የማህበሩ ሲያሜ የሸክላው ጤት የሆነው እንስራና አብረን እንስራ የሚል ሁለት ትርጓሜ እንዳለው የምትገልጸው ገነት በአሁን ወቅት ከ400 በላይ ሴቶች በማህበሩ የተለያዩ የሸክላው ጤቶችን በማምረት ላይ እንደሚገኙ አብራርታለች
ማህበሩ 303 አባላት አሉት የማህበሩ አባላት ነው አብረው መስራቾቹ አብረው ነው የሚሰሩ ስራችን ደግሞ የተቀጠሩ ቅጥር ሰራተኞች 128 ሴቶች ሰራተኞች አሉና ምን ሰራቸው ስራዎች ሰፊ ናቸው ማለት እንደምታዩ በጣም ለመተንተን ይከብዳል እንደው ለምሳሌ ትንሽ አንዱ ለሶስት ካወራን ስለያዩ አበባ ባዞች አሉ ሳህኖች አሉ ሻማቃዎች አሉ ያዋ መትከያ ያዋ ደረቅ አበባ ማድረጊያ የፍም ጥብስ ይጠበስበት ብዙ ላዛኛ ምናምን በጣም ብዙ ናቸው ለመዘርዘር በጣም ነው የሚከብደው ቤቱንም ስትወስድ ደግሞ ብዙ ምርቶች ናቸው ያሉትና ከዛ በተጨማሪ ሰው በሚፈልገው ዲዛይን አምጥቶ ሰል ሊሆን ይችላል ሴራሚክ ስራዎች ሊሆን ይችላሉ በዚህ አይነት ሰሩልን ቢሉ ማንኛውንም እቃዎች እንሰራለን ማለት ነው
እያንዳንዱ የማህበሩ አባል በስራው ልክ የየራሱን ምርት ሽያጭ ገቢ የሚያገኝ ሲሆን ምርቶቻቸውን የሚሸጡበት መደብርም በ2012 ዓ.ም ተመረተ በአዲስ አበባ ከተማ አስተዳደር በተዘጋጀው በዚያው በማህበሩ ቅጥር ግቢ ውስጥ በተገነባው ህንጻ ውስጥ ይገኛል
የገበያችን ሁኔታ እኛ ኤክስፖርት ባናደርግም ኤክስፖርት የሚያደርጉ አብረውን ከኛ ጋር የሚሰሩ ሰዎች አሉና ለነሱ የተወሰነ ይሸጣል ሱቁ እንደምታውቁት በጣም ትልቅ ሱቅ ነው እዚህ ያለ አንድ ሱቅ ደግሞ አድዋ ፒያሳ ጋር ያለው ሱቅ አንድ ሱቅ አለ በተረፈ ለቤት ለሆቴል ለተለያየ ቦታ ክፍለ ሀገር የመጡ ነውስቱ ለምሳሌ 40 ፉል ግዜኛ ቤት በጣም የተጨናነቀ ነው ከክፍለ ሀገር የሚመጡ ይኖራሉ ከዚህ ደግሞ እየወሰዱ ያተረፉ በሌላ በየሱቁ ምናምን የሚሸጡ ይኖራሉና ከዛ ከተረፈ ግን ገበያ ሙስደንበት መርካቶ ሊሆን ይችላል ሾላ ሊሆን ይችላል የተፈለገበት ቦታ ሙስደን የሚሸጥበት አግባብ አለ ማለት ነው
እርሷም እንደ ሌሎቹ የማህበሩ አባላት ሁሉ የራሷን የሸክላ ስራ እንደምትሰራ የገለጸችው የማህበሩ ሰብሳቢ ገነት አሰፋ ከልጅነት እድሜዋ ጀምሮ በስራው ላይ መቆየቷንና በዚህም ውጤታማ እንደሆነች ታስረዳለች።
ሸክላም በጣም በፍቅር ደስ ብሎኝ የምሰራው ስራ ነው። የወር ደመወዝተኛ ከሚያገኘው ደመወዝ በላይ አገኛለሁ እንጂ ከዛ በታች አላገኝምና አክብሬ የሰራው ስራ ማንኛውንም ነገር ጥሩ ዋጋ ያስከፍላል። ስራን ምንድነው ከኛ የሚጠበቀው አክብረን ወደን መስራት ብቻ ነው ያን ካረከኩ እግዚአብሔር ይከፍላል በልጅነቴ የጀመርኩት ደግሞ በጣም መፍጠር ነው የምፈልገው መስራት የተለያየ ነገር ማድረግ አንድ ነገር ለራሱ መቆም አልፈልግም እንደው ተፈጥሮ ነው በቃ ይሄ እየፈጠርኩ የሚያልቅ ማለት አይደለም በነገራችን ላይ አይምሮ ሰው እስካለ ድረስ እንደ ጊዜ ሁኔታ አንድ ወቅት ሁኔታ ይተሻለ የዘመነ እየሰራህ ራስህንም ሀገርህንም ቤተሰብህንም መጥቀም ትችላለህ በቃ እግዚአብሔር ይመስገን ጥሩ የሚባል ህይወት እያኖረኝ ነው እግዚአብሔርና በደንብ ደም ልሮ ልጄን አስተምራለሁ ልጄውን 11ኛ ክፍል ነው 19 አመት ነው ልጄና ወደፊት የተሻለ ነገር ሰርተን ኤክስፖርት ማድረግ ምን ይችላልበት ደረጃ እንደርሳለን
ይሁንና ስራው የተለያዩ ፈተናዎች ያሉበት ነው የምትለው ገነት በአንዳንዶች ዘንድ የሚስተዋሉ የተዛቡ አመለካከቶች ከፈተናዎቹ መካከል እንደሆኑ ትገልጻለች ከአመለካከት ጋር የተገናኙ ፈተናዎችን በስራችን ብርታት እየቀረፍናቸው ነው ስትልም ተናግራለች
ብዙ ፈተናዎች ይገጥማሉ በእኛም በዚህ ሸክላ ሰሪ ስሰራ ሸክላ ራሱ ዝቅ ያለ ስራ እንደሆነ የማሰቡ ነገር አለ ሰው ወደዚህ እንዳይገባ ያደረገው እየጠፋከው በነበረበት ሰዓት ነው እንደውም ይሄ እንስራ ሲንተሲል በደንብ ወደ ሰው ውስጥ ትኩረት ተሰጥቶታል መንግስትም ትኩረት ሰጥቶት እየሰራ ነውና ለማን የሚሰጠው ክብር በጣም ዝቅተኛ ነበር ዞሮ ግን ከድሮ ስናነጻጽር ከኛ በፊት የሰሩ እናቶች በጣም የተጎዱ ናቸው በፊት እኔ ልጅ ሆኜ ነው የጀመርኩት በነገራችን ላይና መርካቶ ይወርኩ ሸጥ ነበር እቃ እና እዛ ስቲርኮ ሰው ማትመስላቸውም እኮ በተለይ መሸጥበት ቦታ አይደለም እዛ ያው የቢዝነስ ቦታ ስለሆነ ጥሩ ነገር ትሰራለህ ስትመጣ ታክሲ ላይ ያለው ነገር የሚያደርጉ ነገር እቃችንን እኮ በመኪና አይጭኑትም ነበር አንጭንም ሸክላ ደግሞ እንጨ እንዴ ደግሞ ይሄንን እና ምን ነው የሚሉት እኮ ሸክለኛ ብቻ አይደለም በዚህ መንገድ የሚታየው ሻማኔ ብረት ቀጥቃጭ እነዚህ እኛ ሀገር ላይ በጣም ከፍተኛ የሆነ ብዙ ነገሮችን ማምጣት የሚችሉ ግን ደግሞ በሰው አመለካከት ወርደው የሚገኙ ያን ነገር ማነው መስፈር ያለበት? አንድ ላይ ሆነን ስራችንን አሳምረን አዘምነን አንተ የተሻለ ነገር ሲኖርህ ራሱ ሰው ይመጣል ፈልገው። እኛ አሁን ዛሬ እዚህ ቁጭ ብለን ስልክ ተደውሎ በፎቶ አሳይተን ተሸጥበት ሰው ደግሞ ወደ ባህሉ መምጣት ማድነቅ ጀምሯል። እኛ ጋር ነው ቢስራ ያለው ግንዛቤ መፍጠሩንም ስራ እንደሆነ ማሳወቁም አሁንም አሰልጥኑን ሙያውን እንወቅ ማሰልጠኛ አለችን ትንሽ ማሰልጠኛ አለችንና ጥሩ ነው። በእርግጠኝነት ከዚህ በኋላ ያለው ነገር የተሻለ ነገር እንደሚሆን እናስባለንና ጥሩ ስራ እየሰራን ነው ብለን ነው እናስበው።
እያንዳንዱ የሸክላ ምርት ከአፈር ዝግጅት ጀምሮ እስከ ማቃጠል የተለያዩ የምርት ሂደቶችን የሚያልፍ ሲሆን በተለይ የማቃጠሉ ሂደት ከባድና ለጤናም ጎጂ እንደሆነ ባለሙያዎች ይገልጻሉ። ይህን ችግር ከመቅረፍ ጀምሮ ዘመናዊ የሴራሚክ ውጤቶችን ማምረትና ምርቶቻቸውን በቀጥታ ለውጭ ገበያ ማቅረብ ቀጣይ ቅዳቸው እንደሆነ የማህበሩ ሰብሳቢ ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በቀድሞ የዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን አስተዳደር የዋይት ሃውስ ንግግር ጸሐፊ ሆና ያገለገለችውና በR&B የሶል ሙዚቃ አቀንቃኝነት የምትታወቀው ወይና አብ ወንደሰን ወይም ወይና አራተኛ አልበሟን ለህዝብ ለማድረስ በዝግጅት ላይ ትገኛለች። እንደ አውሮፓን አቆጣጠር በ2009 በሙዚቃ ዘርፍ የተሻለ ምርት አላሳዩ የጥበብ ሰዎች ሽልማት የሚሰጠው ግራሚ ሽልማት እጩ የነበረችው ወይና በማህበረሰቡ ለውጥ ዙሪያ ለሚያቀነቅኑ ሰዎች እውቅና እንዲሰጥ አዲስ የሽልማት ዘርፍ እንዲካተት ማድረጋለች። ወይና ባለፈው ሳምንት በሎስ አንጀለስ በተካሄደው የግራሚ ሽልማት ተሳትፋ ስትመለስ የአሜሪካ ድምጽ ራዲዮ ተገኝታ ስለራሷና ስለስራው አጋርታናለች። ከርሷ ጋር ያደረኩት ቆይታ ተከታዩ ነው።
Most people know you as Waina.
ብዙ ሰዎች ወይና በሚለው ስምሽና በሙዚቃሽ ያውቁሻል። ሙሉ ስምሽን ግን ብዙ ሰዎች አያውቁትም። ስለዚህ ከሱን ጀምርና እስኪ ራስሽን አስተዋውቂን።
So my full name is Waina Ab.
ወይን አብ ምዕራፍ ወንደሰን እባላለሁ። አብዮቱ የተነሳ አካባቢ ስለተወለድኩ ነው አባቴ ምዕራፍ የሚለውን ስም ያወጣልኝ።
Oh, so Waynab Miraf Wendelsen. A lot of people also
አሁን ብዙ ሰዎች አሜሪካ ውስጥ ተወልደሽ እንዳደግሽ ነውና የሚያስቡት ትክክል ነው?
No, I was born in Addis but we came.
አይ የተወለድኩት አዲስ አበባ ውስጥ ነው ግን ገና የ3 አመት ልጅ እያለሁ ነው እናቴ ወደ ዲሲ ስትመጣ ይዛኝ መጣችው።
So you grew up around the Washington DC area? Yes.
ስለዚህ ዋሽንግተን ዲሲ እና አካባቢው አደግሽ? ሙዚቃ የጀመርሽው ገና በህፃንነትሽ የህፃናት የሙዚቃ ትዕይንቶች ላይ በመሳተፍ ነው? ቲያትሮችም ትሰሪ ነበር? ትምህርትሽን ስትጨርሽ ግን በእንግሊዝኛ ቋንቋና የኮሙኒኬሽን ሙያ ተመርቀሽ ዋይት ሃውስ ውስጥ ነው የገባሽው? እንዴት ወደዛ ልትሄጂ ቻልሽ?
Well, it was luck really. I was studying speech writing my senior year at University of Maryland and our teacher
መስፈኛል Maryland University ውስጥ የመጨረሻ አመት ተማሪ ያለው የንግግር ጽሑፍ ማር ነበርና አስተማሪያችን የፕሬዝዳንቱን ንግግር ጸሐፊ እንድናገኝ ወደ ዋይት ሃውስ ወሰደን። የዛን ወቅት አስደንጋጭ አውሮፕላን አደጋ ደርሶ በወቅቱ የገንዘብ ሚኒስትር የነበሩት ሮም ብራውን ህይወታቸው አልፎ ነበር። እናም ዋናው የፕሬዝዳንቱ የንግግር ጸሐፊ የፕሬዝዳንቱ ንግግር እያዘጋጁ ስለነበር ሊያገኙን አልቻሉም። በመተካቸው ቴሪ ኤድመንድ የሚባል የመጀመሪያው ጥቁር አፍሪካ አሜሪካዊ ፕሬዝዳንት ንግግሮችን ጸሐፊ ያገኛል።
Terry was the coolest guy. I mean the way he talked to our class about
Terry በጣም ደስ የሚል ሰው ነበር። እዛ ለነበር ነው ተማሪዎች ስለ ስራው ሲነግረን ዋው ይሄ ደስ የሚል ስራ ነው እዚህ መስራት የሚፈልገው አልኩኝ። በኋላ ተመራቂ ተማሪዎች በነጻ መስራት የሚችሉበት እድል እንዳለ ሲነግረንም አመለከትኩ ተቀበሉኝ። በፕሬዝዳንቱ የምርጫ ዘመቻ ላይና ዋይት ሃውስ ተለማማጅ ሆኜ ከሰራው በኋላ ተቀጠርኩኝ። ከዛ ለ3 አመት ያክል በዋይት ሃውስ ሰራው።
That was a Clinton administration.
Yeah, Bill Clinton አስተዳደር ነበር ቦ።
Yeah. Did you like the job and how
ስራው እንዴት ነበር? ተወጁ ነበር? አሁን ይናፍቅሻል?
No.
Not at all. But ለምን ተፈጠረ?
was very exciting because I really believed in the administration and I
ማለት ደስ የሚል ስራ ነው። በነበረው አስተዳደር ላይ እምነት ነበረኝ። አብሬያቸው እሰራ የነበሩትንም ሰዎች በጣም ወዳቸዋለሁ፣ ጎበዞች ናቸው። በዛ ላይ እጽፍባቸው የነበሩት የአፍሪካ አሜሪካ ጉዳዮች፣ የሴቶች ጉዳዮች፣ የዓለም አቀፍ ግንኙነት ርዕሶች፣ ስሜቴን የሚገዙ ጉዳዮች ነበሩ። ግን እውነት ለመናገር ሁልጊዜም ልቤ ያለው ጥበብ ውስጥ ነው። እስከማስታውሰው ድረስ ሁልጊዜ ህልሜ መስፈን ነበር።
Even when I was in Addis, they would tell me I would, when the
Addis Ababa yallen rasu television la yihona zefen simeta netelan sechi eskista el inde neber inegunyal selezi kelejinnet ansto tibab ust allo yeqerrew ye innaten yihun tamagnes neber inyan ezi lemadres bizu waga kefyalech inna tabeq andin honillat yetelemedo aynet sikit indinorein tifelleg neber ግን ደሞ ልቤ ውስጥ ጥበብ እንዳለ ታውቃለች። ስለዚህ ለሶስት አመታት ካየችኝ በኋላ ተቀበለችኝና በቃ እንደፈለግሽኝ አለችኝ።
ያንን ደግሞ አንቺን በስራሽ ያረጋግጥሽ ይመስለኛል። እስካሁን 3 አልበሞችን አሳተመሻል። ሁሉም በእንግሊዘኛ ናቸው። አማርኛ ትክክሪም እንዴ?
I have recently recorded
በቅርቡ ብዙ ነሽን አንድ ዘፈን ተጫውቻለሁ። በትክክል መስራቴን ግን እርግጠኛ አይደለሁም።
ብዙነሽ በቀለን እንደምትወጃ ታውቃለሁ። ለሱ ያለሽን ፍቅር ደግሞ ተመልሼ እመጣበታለሁ። ከዛ በፊት ግን ከአልበሞችሽ ካንዱ እስኪ የምትወጂውን ሙዚቃ ተጫውችልን።
Okay, well, one of my favorites is actually about Ethiopia.
እሺ በጣም የምወደው ሙዚቃ Slums of Paradise ይሰኛል። ትንሽ ከፍ ካልኩ በኋላ ለመጀመሪያ ጊዜ ወደ አዲስ አበባ ስመለስ ከተማው ስላየሁበት መንገድ ነው የጻፍኩት።
That's what they say it's like in the slums of paradise. That's what they say it's like in the slums of paradise. That's what they say it's like in the slums of paradise.
Wow, beautiful. So tell me about your music. What kind of
እስኪ ስለ ዘፈኖችሽ ንገሪን። በሙዚቃዎችሽ መልእክቶች ለማስተላለፍ ትሞክሪያለሽ? በምን አይነት ጉዳዮች ላይ ነው በብዛት የምትዘፍኚው?
Very much. I think that's really the highest goal of music is to
የሙዚቃ ዋናው ግብ ለአድማጮች የተለያየ አይነት ልምድና ትምህርት እንዲወስዱ የሚያስችላቸውን የሆነ ታሪክ መንገር ይመስለኛል። በቀደመው ስራዬ ታሪኮችን የመጻፍ ልምድ አለኝ። ስለዚህ ያንን ወደ ሙዚቃ ማምጣት እጅግ ደስ የሚል ነገር ነው። ሰዎችም በሆነ መንገድ ትነካያለሽና ዓለምን እንዲያዩ ትረጃቸዋለሽ። በዛ ላይ ማህበራዊ ጉዳዮች ላይ መስራት የምፈልገው ነገር ነው። እዚህ ሀገር ስላለ የፖሊሶች ጭካኔ፣ የቤት ውስጥ ጥቃቶች እንዲሁም ደግሞ ኢትዮጵያ ውስጥ ስላሉ ጦርነቶች ጽፌያለሁ። የኪነ ጥበብ ባለሙያ የዚህ አይነት ኃላፊነት አለበት ብዬ አስባለሁ። አንድ ወቅት ታዋቂዋ ኒና ሲሞን ዋናው ግባችን ባለንበት ወቅት እየሆነ ያለውን ነገር ማንጸባረቅ ነው ብላ ነበር። እኔም የኪነ ጥበብ ዋና ዓላማው እሱ ነው ብዬ አስባለሁ።
Let me go take you back to your Bizunesh love.
እስኪ ደግሞ ወደ ብዙነሽ ፍቅርሽ ልመልስሽ። ብዙነሽ በቀለን እንዴት ልትወጃት ቻልሽ?
So I fell in love with her because I have a very like my cousin is a music snob, right?
እሷን ሞዴል ጀመርኩት አዲስ አበባ ሲሄድ ሁሌም የትም ቦታ አብሮኝ የሚሆነና ሙዚቃ የሚወድ ያክስቴ ልጅ አለ። እናም የሚሰረሰባቸው ሙዚቃዎች አሉ። በጣም ምርጥ ሙዚቃዎችን ነው ሁሌም የሚከፍተውና ይሄ ማን ነው ምንድነው ይያልኩ ጠይቀዋለሁ። አንድ ቀን ሙዝነሽን ከፍቶ በተቀመጥኩበት ደርቄ ይቀርው ልጠግባት አልቻልኩ። እና ሙዚቃዎቿ ሁሉ ያለማቋረጥ ሰማኋቸው። ለመጀመሪያ ጊዜ ሙዚቃ ባንዴ እንደዛ ሲዋሃደኝ ደሞ ድምጿ ብቻ አይደለም ግን የምትጫወተው የኢትዮጵያ ጃዝ አጠቃላይ ድምጿ ዙሪያ የሚሰማው ነገር ለኔ ተአምር ነበር።
And then when I saw her and saw how glamorous she was and confident she was and how just poised she was like Diana Ross, you know, Diana Ross.
ተዘለቅ ቁንጅናዋን በራስ መተማመኗን እርጋታዋን ሳይ እቺ ኢትዮጵያዊቷ ዲያና ሮዝ ናት አልኩኝ። የበለጠ ስለሷ ማወቅ ፈለኩኝና ስለሷ ማጥናት ጀመርኩ። የሷን ሙዚቃ እንደገና ወደ ህይወት ማምጣት ደሞ እስከዛሬ ለሚደግፈኝ ለማህበረሰብ ልሰጠው የምችል ስጦታ እንደሚሆን ማሰብኩ። ስለዚህ ለሷ መታሰቢያ የተወሰኑ ሙዚቃ ኮንሰርቶችን አደረኩ። አሁን በመጨረሻ ደግሞ የተወሰኑ ሙዚቃዎቿን ስቱዲዮ ለመቅረጽ ድፍረቱን አገኘ።
እስቲ እንግዲህ አንዱን አሰሚና።
ሁሉም በመገረም ሲመለከተኝ ስንቱን አየው ባንተ
How was that? How was my pronunciation? Was it okay? It's very interesting.
ከወይና ጋር የነበረንን ሙሉ ቆይታ በድረገጻችን ላይ ታገኙታላችሁ። ለምሽት የነበሩን ዝግጅቶች ይህን ይመስላሉ። ከቀናባሪ ንጉስ ታምሪ ጋር ሳስተናግዳችሁ የነበርኩት ስመኝሽ ቆየነኝ። ሰላም ደህና ደሩ።